ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጎንደር ከተማ በቅዳሜ ገበያ ላይ ለደረሰው ቃጠሎና አደጋና ንብረት ውድመቱ የደረሰባቸው ተጠያቂው መንግስት ነው ይላሉ።
እንዳለ ዙሪያውን ከቦ እየተኮሱ ነው የነበር እንጂ ማንም የተጠጋ የለም። እኛ ንብረታችን ለማትረፍ ያልተያያዙት ቦታዎችን ማዳን እንችል ነበር። በሰዓት ግን እንዳንጠጋ አደረጉና በቃ እያየ ንብረታችን አይናችን እያየ ተቃጠለ በላብን ማለት ነው።
የቤተሰቦቹ ሱቅ በገበያ ቦታው እንዳለ የገለጸውን ወጣት ስለሺ ፋሲልን ድምፅ ነበር የሰማችሁት።
ህብረተሰቡም በእጁ ያለውን እሳት ሊያጠፋ የሚችል ማንኛውንም ነገር ተጠቅሞ ሙከራ አድርጓል። ነገሩ ግን ከቁጥጥር በላይ ሆኖ እነዚህን ያህል ጉዳት አድርሷል። በዛው ቃጠሎም በቁጥጥር ስር በመዋሉ ጉዳት ያልደረሰባቸው አካባቢዎች አሉ። ህብረተሰቡና መንግስት ባይረባረብ ኖሮ ከዚህ የላቀ ከፍተኛ ጉዳት ያደርስ ነበረ።
አሁን የሰማችኋቸው የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን ናቸው። አድማጮች፣ ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።
ተቋማትና ግለሰቦች የሚያነሷቸው የሚወረውሯቸው አስተያየቶች አሉ፣ አቋሞች አሉ። ጠቃሚ የሚሆኑ እንደ ሀገራችን በግብአትነት ሊያገለግሉን የሚችሉ ሀሳቦች ካሉ ይወሰዳሉ። ከዚያ ውጭ ግን ምንም አይነት መተኪያ የሌላቸው የኢትዮጵያ ህዝቦችና መንግስት ናቸው። የኢትዮጵያ ህዝቦችና መንግስት ደግሞ በመሰረቱ ህጉንና ህገ መንግስቱን ማዕከል በማድረግ ችግሮችን ለመፍታት ከፍተኛ ጥረት ያደርጋሉ።
የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ ናቸው። በያዝነው ሳምንት መጀመሪያ ይፋ የተደረገውንና የዩናይትድ ስቴትስ ምክር ቤት የቀረበውን የኢትዮጵያ ሰብአዊ መብቶች አያያዝ ረቂቅ ህግ አስመልክቶ የመንግስታቸውን ምላሽ ከሰጡበት የተወሰደ ነው። በዜና መጽሔት ክፍለ ጊዜ ትንታኔ እናቀርባለን።
ሳምንታዊ አፍሪቃ በጋዜጦችና ሳይንስና ቴክኖሎጂ እንዲሁም ሌሎች ወቅታዊ ዘገባዎች ይኖሩናል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮች። አርብ መስከረም 6 2009 ዓመተ ምህረት የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ነን። ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ኦድሬስ ሪገስ ጋር ከምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት። የሶማሊያው የሽብርተኛ ቡድን አልሻባብ ተዋጊዎች ኬንያ ድንበር አጠገብ የምትገኝ ቁልፍ ከተማ መቆጣጠራቸውን እማኞች ተናገሩ። የኤልዋኪ ከተማ ነዋሪዎች ለአሜሪካ ድምፅ የሶማልኛ ቋንቋ አገልግሎት እንዳሉት ከባድ መሳሪያ የታጠቁ የአልሻባብ ተዋጊዎች ዛሬ ማታ ከተማዋ ላይ በሁለት አቅጣጫ ተኩስ ከፍተው ተቆጣጥረዋታል። ስሙም መግለጽ ያልፈለገው ነዋሪ የመንግስቱ ወታደሮች የአልሻባብን ጥቃት ሊቋቋሙት አልቻሉም ነው ያለው። አንዳንዶቹ የሶማሊያ ወታደሮች ወደ ኬንያ ግዛት ሲሸሹ አይተናል ያሉ እማኞችም አሉ። የከተማዋ የቴሌኮሙኒኬሽን አገልግሎት ዛሬ ቀደም ብሎ መቋረጡን የገለጹት ነዋሪዎች ይህን ያደረጉት አልሻባቦች ሳይሆኑ አይቀሩም ብሎ ይጠረጥራሉ። ኤልዋክ ደቡባዊ ሶማሊያ ውስጥ የሚንቀሳቀሱ የኬንያ ወታደሮች ዋና የአቅርቦት መስመርም ነው።
የዓለም አቀፍ ወንጀል ፍርድ ቤት ICC የተፈጥሮ አካባቢ ውድመት፣ የተፈጥሮ ሀብት ብዝበዛና ህገወጥ የመሬት ቅርምትን ከመሳሰሉ ድርጊቶች ጋር በተያያዙ ወንጀሎች ላይ ማትኮር እንደሚጀምር አስታወቀ። እንደ አውሮፓውያን አቆጣጠር በ2002 ዓ.ም የተቋቋመውና በተባበሩት መንግስታት ድርጅት የሚደገፈው የሄጉ ፍርድ ቤት እስካሁን ሲዳኝ የቆየው የዘር ማጥፋትና የጦር ወንጀል ክሶችን በአብዛኛው መሆኑ ይታወቃል። አሁን ታዲያ ብዛት ያላቸው የመብት ተሟጋች ድርጅቶችን እሰየው ባሰኘ እርምጃው ዓለም አቀፉ ፍርድ ቤት ትናንት ሐሙስ ባወጣው መግለጫ የተፈጥሮ አካባቢ ውድመትና የመሬት ቅርምት መንግስታትና ግለሰቦችን በሰብዕና ላይ በተፈጸመ ወንጀል ሊያስከስሱ እንደሚችሉ ነው ያስታወቀው። በመንግስታት መዋጮ የሚተዳደረው ፍርድ ቤቱ በተለምዶ እስካሁን ለመከሰስ የማያደርሱ ሆነው የቆዩ ወንጀሎችን መመልከት እንደሚጀምር ጠቁሟል። በዓለም አቀፍ ደረጃ እየተስፋፋ ባለው የመሬት ቅርምት ባለፉት 10 ዓመታት መንግስታትና የክልሎች አስተዳደሮች በብዙ 10 ሚሊዮን ሄክታሮች የሚቆጠሩ መሬቶችን ለግል ኩባንያዎች ሲሰጡ ቆይተዋል። የጸረ ሙስና ግሎባል ዊትነስ የተባለው ድርጅት ተሟጋቾች ይህ ድርጊት ብዙዎች ዜጎችን ከቀያቸው ነቅሏል፣ የአገር በቀሉ ሕዝብ ባህል ጠፍቷል፣ ለምግብ ችግር ተጋልጧል፣ የተፈጥሮ አካባቢ ውድመትም ደርሷል ብለው ያማርራሉ። ICC በያዘው አዲሱ ትኩረቱ የኮርፖሬሽኖች ስራ አስኪያጆች በግዙፍ የመሬት ቅርምቶች በዚህም ተግባር በነዋሪዎች ላይ በከፍተኛ ደረጃ ለሚደርሰው መፈናቀል በተጠያቂነት ሊያዙ እንደሚችሉ የግሎባል ዊትነሷ አባል አሊስ ሃሪሰን ለሮይተርስ ገልጸዋል።
በቀጣዩ ሳምንት የዓለም መሪዎች ለዓመታዊው የተባበሩት መንግስታት ጉባኤ ኒውዮርክ ውስጥ ይገናኛሉ። የቪኦኤዋ ማርጋሪት ባሽር እንደዘገበችው የሶሪያው ጦርነትና የስደተኞች ቀውስ የፈጠረው ተጽዕኖ ትኩረት ከሚደረግባቸው አጀንዳዎች ውስጥ ይሆናሉ ተብሏል። አዲሱ አበበ ዝርዝሩን ይዟል።
መሪዎቹ የሶሪያው ጦርነት ወደ ሌሎች አገሮች እንዳይዛመት ይሻሉ። በዋናነትም አውሮፓን ያጨናነቀው የፍልሰተኞች ስደት የተባበሩት መንግስታት ዋና ጸሐፊ ባንኪሙን ሰኞ ዕለት የመጀመሪያውን ጉባኤ ሲያስተናግዱ የሚያነሱት ቃል ነው።
More countries must resettle more people who have been forced from their homes.
ብዙ ሀገሮች ከመኖሪያቸው የተፈናቀሉትን ማስፈር ይኖርባቸዋል። ብዙ ሀገሮች የፍልሰተኞችን ጥቅም ሊያከብሩ ይገባል። በየትኛውም ሀገር ያለ ማንኛውም ሰው በፍልሰተኞች፣ በስደተኞችና በአናሳዎች ላይ የሚደረገውን ጥላቻ መቃወም ይኖርበታል።
ሁለተኛውን የማክሰኞ ጉባኤ ደግሞ ፕሬዝዳንት ባራክ ኦባማ ያስተናግዳሉ። እናም በውጭ ጉዳይ መስሪያ ቤት የሚኒስትሩ ረዳት ሺባ ክሮከር ጉባኤው የድርጅቱን የሰብአዊ እርዳታ በተለይም በስደተኞች የሰፈራ ፕሮግራም ዙሪያ ያለውን ትኩረት ከግብ ያደርሳል ተብሎ እንደሚጠበቅ አመልክተዋል። ይሁንና ማናቸውም ጉባኤዎች አገራቸውን ጥለው የተሰደዱትን ወደ 5 ሚሊዮን የሚጠጉ ሶሪያውያን ጉዳይ ይቋጫል ተብሎ ብዙም እንደማይጠበቅ ተነግሯል። ቀደም ሲል ዩናይትድ ስቴትስና ሩሲያ የሶሪያውን ግጭት በተኩስ አቁም ለመቋጨትና አስፈላጊው እርዳታ እንዲላክም ተስማምተዋል። ትኩረቱ እስላማዊ መንግስት ነኝ በሚለው ነውጠኛ ቡድን ላይ ሆኖ በሽብርተኛነት ላይም ለመዝመት መስማማታቸው ይታወቃል። ያ ስምምነት ተግባራዊ የመሆኑ ጉዳይ በኒውዮርኩ ጉባኤ ለውይይት ቀርቦ መልክ ይይዛል የሚል ግምትም አለ። ረቡለታ የድርጅቱ የጸጥታው ጥበቃ ምክር ቤት ሶሪያን አስመልክቶ በከፍተኛ ደረጃ የሚካሄድ ውይይት ይኖረዋል ተብሏል። ታላላቅ ስም ያላቸው መሪዎች እንደ ቭላድሚር ፑቲን፣ ዢ ፒንግ፣ አንግላ መርክል የመሰሉ በአሁኑ ጉባኤ አይካፈሉም። እንደ ዩናይትድ ስቴትስ መሪ የድርጅቱን ጉባኤ ለመጨረሻ የሚሳተፉት ፕሬዚዳንት ባራክ ኦባማ የሚያደርጉት ንግግርም የብዙሃን አሳታፊነት ቅርሳቸውን የሚያመላክት ይሆናል ተብሎ ተገምቷል። የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለዋና ጸሐፊው ባንኪሙን የመጨረሻቸው ነው።
የአውሮፓ ህብረት መሪዎች ብሪታንያ ከህብረቱ ከወጣች በኋላ አስፈላጊ የሚሉትን አዲስ እቅድ ለማውጣት ስሎቫክ መዲና ብራቲስላቫ ላይ ተሰባስበዋል። ህብረቱ ወሳኝ ሁኔታ ላይ እንደሚገኝ ጀርመን አስገንዝባለች። ሊሳ ሽላይን ከፓሪስ የላከችው ዘገባ አለ። በተከፋፈለው ህብረት ውስጥ የአንድነት ድምፅ የማግኘቱ ጉዳይ ግን ፈተና እንደሚሆን አውስታ የላከችውን አዳነች ፍሳዬ ታቀርባለች።
የአውሮፓ ህብረት መሪዎች እስከ መጪው መጋቢት ወር ባለው ጊዜ ውስጥ የድህረ ብሪታንያ መውጣት ስትራቴጂ መቀየስ ይፈልጋሉ። በስብሰባው የማይገኙት የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ የሀገራቸውን ከህብረቱ የመውጣት ሂደት እስከ መጪው ዓመት ባለው ጊዜ ውስጥ ይጀምራሉ ተብሎ አይጠበቅም። የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ የብራቲስላቭ ስብሰባ ከመጀመሩ በፊት አሁን ያሉት የህብረቱ አባላት በህብረቱ ላይ ያሉት ችግሮችንና ብሪታንያ ከህብረቱ ለመውጣት የወሰነችበትን ምክንያት በሚመለከት በግልጽና በሐቀኛነት እንዲወያዩ ጥሪ አቅርበዋል። የስሎቬኪያ ጠቅላይ ሚኒስትር ሮበርት ፊኮም ይህን መልእክት አስተጋብተዋል። ስሎቬኪያ የወቅቱ የአውሮፓ ህብረት ፕሬዝዳንትነቱን ቦታ ይዛለች።
ሀያ ሰባቱ የአውሮፓ ህብረት ጠቅላይ ሚኒስትሮችና ፕሬዝዳንቶች በአሁኑ ወቅት ህብረቱ ስለሚገኝበት ሁኔታ በሐቀኝነት ላይ የተመሠረተ ውይይት እናካሄዳለን የሚል እምነት አለኝ። ሁለተኛ ደግሞ ሁላችንም የአንድነት መንፈስ እንዳለን ማሳየት እንፈልጋለን። ይህ ልዩ ውጥን እንደሆነና በውጥኑም ለመቀጠል እንደምንሻ ማሳየት እንፈልጋለን።
ይሁንና የአውሮፓ ህብረት አባል አገሮች ከፍልሰት አንስቶ እስከ ጥገኝነት ጥያቄዎችና ኢኮኖሚን በመሳሰሉት ወሳኝ ነጥቦች ላይ በጽኑ የተከፋፈሉ ናቸው። በዛሬው ስብሰባ ላይ ግን በልዩነቶች ላይ ላይተኮር ይችላል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ የህብረቱ አባላት በጸጥታ ኢኮኖሚንና የሥራ ዕድልን በሚመለከት ለመጻኢ ሁኔታ በመዘጋጀትና ለአውሮፓ ወጣቶች ተስፋ በመስጠት ላይ እንዲያተኩሩ መክረዋል። ፈረንሳይንና ጀርመንን የመሳሰሉት አንጋፋ የህብረቱ አባላት ደግሞ በአውሮፓ ህብረት የመከላከያና የጸጥታ ትብብር የበለጠ መቀራረብ እንዲኖር እየገፉ ነው።
በመጨረሻም የዩናይትድ ስቴትስ የሪፐብሊካን ፓርቲ ፕሬዝደንታዊ እጩ ዶናልድ ትራምፕ ፕሬዝደንት ባራክ ኦባማ ዩናይትድ ስቴትስ ውስጥ የተወለዱ ስለመሆናቸው ብዙ ጥርጣሬን የነዛ እንቅስቃሴ ላለፉት 5 ዓመታት ሲያራምዱ ከቆዩ በኋላ ፕሬዝደንቱ በአሜሪካ ምድር ላይ መወለዳቸውን ዛሬ አመኑ። ትራምፕ ላለፉት 5 ዓመታት ይዘው የቆዩትን ኦባማ የተወለዱት ከዩናይትድ ስቴትስ ውጪ እንደሆነ ያለ አንዳች ማስረጃ ያመላክት የነበረውን ሐሳባቸውን ዛሬ የለወጡት በጥቂት ቃላት ብቻ ነው። ፕሬዝደንት ባራክ ኦባማ ዩናይትድ ስቴትስ ውስጥ ነው የተወለዱት፣ አለቀ በቃ ብቻ ነው ያሉት ትራምፕ። ባራክ ኦባማ የተወለዱት ሃዋይ ግዛት ውስጥ መሆኑን የምርጫ ዘመቻ ቡድናቸው ትናንት ያሳወቀ ሲሆን ኦባማ የተወለዱት አሜሪካ ውስጥ እንደሆነ ትራምፕ ዛሬ ሲናገሩ ያንን ጥርጣሬ ሲነዛ የቆየ ሐሳባቸውን የጀመሩት ተቀናቃኛቸው ሂለሪ ክሊንተን ነበሩ ሲሉ በሳቸው ላይ አላከዋል። ሚስ ክሊንተን ዛሬ በዋሽንግተን ዲሲ ውስጥ የጥቁር ሴቶች ጉዳይ በተባለ አውደ ጥናት ላይ ሲናገሩ የመጀመሪያውን ጥቁር ፕሬዝደንታችንን እውቅና ወይም ሕጋዊነት ለመንሳት ሲል ይህንን የልደት ጉዳይ ንቅናቄ ሲመራ ቆይቷል። ዘመቻው የተመሰረተው በሚያበሳጭ ውሸት ላይ ነው ሲሉ የዶናልድ ትራምፕን አቋም ወርፈዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው የአርብ መስከረም 6 ፕሮግራማችን በ19፣ 22ና 25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በርከት ያሉ ቅንብሮችን ይዘንላችኋል። ከዚያ በፊት ግን ወደ ኋላ ላይ ከምናሰማቸው ዝግጅቶች አንዱን ለቅምሻ
ኢትዮጵያዊነት ዜጎች በመንግስታቸው ላይ ዋና አዛዥ መሆናቸውንና አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደርጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል? በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ትረጭተናል።
አሁን ኢትዮጵያ ውስጥ የተፈጠረው ቀውስ ደግሞ ድንገት የተፈነዳ ነገር አይደለም። ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እንቢተኝነት ትግሉ ያደገው። ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባዜ ነው።
የቀደሙት ፕሮፌሰር ብርሃኑ አበጋዝ በእውቁ የዊልያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። በኢትዮጵያ የምጣኔ ሀብት ነክ ጥናቶቻቸውና በሌሎች የኢትዮጵያ ጉዳዮች ላይ በሚያደርጓቸው ምሁራዊ ተሳትፏቸው በስፋት ይታወቃሉ። አቶ በትሩ ገብረ እግዚአብሔር በዳላስ ቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች እርሳቸውም እንዲሁ የሚታወቁ ናቸው።
በምሽቱ በኢትዮጵያ ወቅታዊ ጉዳዮችና መጪ መንገዶች ዙሪያ ባተኮረ ውይይት የምትሰሟቸው ድምጾች ይሆናሉ። ትናንትና አስተዋውቀን ስናበቃ በሰዓት እጥረት ሳቢያ ሳናቀርብ የቀረነው ውይይት ነው የመጀመሪያው ክፍል። በሁለተኛው አጋማሽ ስርጭታችን ይቀርባል። አሁን የዕለቱ አብይ ርዕስ
ጎንደር ከተማ ውስጥ በመገበያያ ቦታነት ረዥም ጊዜ እንዳስቆጠረ የሚነገርለትና በተለምዶም ቅዳሜ ገበያ ተብሎ የሚጠራው የገበያ ቦታ ትናንት ምሽት በደረሰ የእሳት አደጋ ወደ 420 ሱቆች ሙሉ በሙሉ መውደማቸው ተዘግቧል። የአሜሪካ ድምፅ ያነጋገራቸው መደብሮቻቸው የተቃጠሉባቸው ነጋዴዎች መንስኤው ሆን ተብሎ የተደረገ ሊሆን እንደሚችል ጥርጣሬ አለን ይላሉ። እሳቱን ተቆጣጥሮ ንብረቱን ከውድመት ማትረፍ ያልተቻለው በመንግስት አጣቂዎች ተኩስ ምክንያት ነው ሲሉም ይከሳሉ። የክልሉ መንግስት ቃል አቀባይ በበኩላቸው እሳቱ በምን እንደተነሳ እንዳልታወቀ፣ ህዝብና መንግስት ባደረገው ርብርብም እሳቱ ሊጠፋ ችሏል ነው የሚሉት። ለዝርዝሩ ጽዮን ግርማ።
በተለምዶ ቀዳሚ ገበያ በሚባለው የሚታወቀው የገበያ ቦታ በጎንደር ከተማ በቂርቆስ ክፍለ ከተማ ቀበሌ 7 ቀጠና 3 ውስጥ አራዳ እየተባለ ከሚጠራው የከተማው እምብርት አቅራቢያ የሚገኝ ትልቅ የገበያ ቦታ ነው። በአካባቢው ለረጅም ጊዜ የሰሩ ነጋዴዎች የገበያ ቦታው ከተመሰረተ ምናልባትም ከ50 እና ከ60 ዓመት በላይ ሊሆነው እንደሚችል ይገምታሉ። በትላንትናው ዕለት ምሽት 4 ሰዓት ከ20 አካባቢ በዚህ የገበያ ቦታ ከፍተኛ የእሳት አደጋ ተከስቶ ሙሉ በሙሉ መውደሙን ነጋዴዎች ይናገራሉ። ወጣት ስለሺ ፋሲል የቤተሰቦቹ ሱቅ በዚህ የገበያ ቦታ እንደነበር ገልጾ ሱቁን ከእርሱ እድሜ እኩል እንደሚያውቀው 25 ዓመት እስኪሞላው ያሳደገው እንደሆነ ገልጾልኛል።
ሁላችንም ሄደን ነበር። ገና ሰዓት እየተነሳ ነው። እኛ ደግሞ ቢያንስ የተረፉትን ንብረታችንን እናሸሽ ባልን ሰዓት ወታደሮች ከቦ አይቻለም ብሎ ሁሉ እስኪበላ ቁመን እያየን ነበር። እዛ ነበር እኛ ሄደን ነበር።
ለምንድን ነው የከለከሏችሁ? እንዴት ነው የከለከሏችሁስ?
በቃ እንግባ ንብረታችንን እናውጣ ነው እኛ እያልን የነበረው። ግን እነሱ አይቻልም በቃ ይሄን ሆን ብዬ ማስበው ራሳቸው ያቃጠሉት ነገር ነው ብዬ ማስብ እንጃ። እስኪበላ ቁመን ንብረታችን ነው እኛ እየተመለከትን የነበረው።
ምናልባት አደጋ እንዳይደርስባችሁ ብለው ይሆን
እንዴ? አደጋ እኛ እኮ አደጋ ያልደረስኩ ቦታ ላይ ነው እቃዎችን እናውጣ እያልን የነበረው። እነሱ አይቻልም ብለው በእኛ ላይ ብሬን እና ድሽቃ በመያዝ ማለት ነው ከባድ መሳሪያዎችን በመያዝ እንዳንጠጋ ነው ሲያደርጉ ነው የነበሩ።
እነሱስ ለማጥፋት አልሞከሩም? እንደሱ እያደረጉ
እንዳለ ዙሪያውን ከበው እየተኮሱ ነው የነበር እንጂ ማንም የተጠጋ የለም። እኛ ንብረታችን ለማትረፍ ያልተያያዙት ቦታዎችን ማዳን እንችል ነበር። በሰዓት እቃችን እናወጣ ብንል በጥይት ሊመቱን ነው። በቃ አይናችን እያየ ንብረታችን ተቃጠለ።
ለምንድን ነው እነሱ ሊያቃጥሉት ይችላሉ ብለህ የጠረጠርከው?
እኔ የጠረጠርኩትማ እስከ ዛሬ ሲሆን ዘበኛ ያለው ድርጅት ነው። ምንም አይነት እሳት የሚፈጠርበት ምክንያት ይኖራል የሚል ግምት አልነበረኝም። እንደገና ደግሞ ካምፕ ሆኗል በጥቅሉ ትምህርት ቤት እና ትምህርት ቤቱ ላይ መንገድ በመዝጋት ዳር 11 ትምህርት ቤት፣ አቡነ ሀራ ቤተ ክርስቲያን፣ አማኑኤል ቤተ ክርስቲያን ጸዳ ላይ በመሆን በየ 10 ሜትሩ እየተፈተሽ መታወቂያ እየተጠየቅሽ መሳሪያ ከያሽ እየተቀማሽ ነው የምትሄጂ እና ይሄን ነገር ሲያደርጉ አንዱ መሳሪያን አልሰጥም በማለት ሲታኮሳቸው ነበር ያመሸ። መሳሪያው የተመዘገበና ህጋዊ የሆነ መሳሪያ ነው። ከዛ ወታደሮች ደሳለኝ ትምህርት ቤት የሚባል ላይ የሰፈሩት ወደ አራዳ በዚህ አድርገው ሲሄዱ ነው ነበር። እንደገና ደግሞ እዛ አካባቢ የሙስሊም እንትኖች ይበዛሉ። ሱቆች 80% ከመቶ የሙስሊም ሱቅ ነው የሚበዛ። ሙስሊሞች በአረፋ በዓል ማለት ነው እጃቸውን በማጣመር ታስረናል የሚል ድምፅ ስላሰሙ ከሰገዳ በኋላ ባልጠበቀው ድርጊት ላይ ድምፃቸውን ስላሰሙ ሙስሊም ህብረተሰብ ላይ እየተበቀላቸውም እየተበቀለንም ነው ያለንን። እኛ ደግሞ ሙስሊም ወንድሞቻችን ሲመቱና ሲቃጠሉ ዝም ብለን የምናይበት አይንም የለንም። ለዚህ ሙሉ በሙሉ ተጠያቂ መንግስት ነው። ለዚህ
ወይዘሮ መስታወት አለህኝ የተባሉ ነጋዴ ስማቸውን ቀይረን እንድንጠቀም ስለጠየቁን የተቀየረ ነው። ይህን ሱቅ ከአያታቸው ሲወራረስ እንዳገኙት ይናገራሉ። ገበያው ከአነስተኛ የዕለት ዕለት መጠቀሚያ ነገሮች አንስቶ የተለያዩ ልብሶች፣ ብረታ ብረት፣ የተለያዩ ቁሳቁሶች የሚሸጥበት የታወቀ የገበያ ቦታ እንደነበር ይገልጻሉ። ይህ የገበያ ቦታ ከዚህ ቀደም ለሶስት ጊዜ ያህል የቃጠሎ አደጋ ደርሶበት በአካባቢው ማህበረሰብ፣ በወጣቶችና በእሳት አደጋ ማጥፊያ ሰራተኞች ርብርብ ከሁለት ሱቆች ሳያልፍ እሳቱን ማጥፋት እንደቻሉ ገልጸው የአሁኑ ግን ይለያል ይላሉ።
ከአድማው ጀምሮ ሰው ብዙ እቃ አውጥቶ ቤቱ ይዞ ነው ያለው። ግማሹ ያወጣል፣ ግማሹ ይመልሳል። እንዲህ እያልን ነው በቃ ይኖር ነው እስካሁን ማለት ነው። ያልመለሰም አለ። በወሬ ደረጃ በቃ ይወራ ነበረ፣ ኧረ ቅዳሜ ገበያ እናቃጥለዋል ተብሏል እና ተጠንቀቁ የሚልም አይጠፋም። እንደዚህ እውነት ይሆናል አላለም እንጂ በወሬ ደረጃ ሲወራ ነው የከረመው።
ማን ነው እናቃጥለዋለን ያለው?
ማንነቱን አላውቅም። በወሬ ግን እንደዚህ አካባቢ ሰው ሲያወራ እንዲህ ተብሏልና ተጠንቀቁ ነው በቃ። ማን እንደሆነ በምን ታውቂያለሽ? እንዲህ ይሉናል ግን እንደዚህ እውነት ይሆናል አላልንም።
ለምንድን ነው እሳቱ ያልጠፋው በሰዓቱ?
በቃ አምቡላንስ፣ አንድ አምቡላንስ ናት ትመጣለች፣ ውሃ ጨረስኩ ብላ ትሄዳለች። ጨርቅ ስለሆነ አካባቢ የተነሳበት እየባሰው እንጂ እየጠፋ አይደለም የሄደው። አሁን ደግሞ በአምቡላንስ ሳይሆን በቃ ስላለቀ ነው ተቃጥሎ አካባቢ ስላለቀ ነው ያለቀው እንጂ በውሃው አይደለም።
ወይዘሮ መስታወት በጣም ቅርብ አካባቢ የነበሩ ሰዎች በየሱቃቸው ገብተው የተወሰነ እቃ ማውጣት እንደቻሉ ገልጸው በርካታ ፖሊሶች ስለነበሩ የትኞቹ እሳቱን እንዳይጠፋ እንደሚከላከሉ፣ የትኞቹ ንብረት እንዳይዘረፍ እንደሚጠብቁ ለመለየት እንዳልተቻለ፣ በአጠቃላይ ቦታው ላይ ትርምስ እንደነበር ይናገራሉ። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በጎንደር ከተማ በገበያ ቦታው ላይ የደረሰው ቃጠሎ የአካባቢው ማህበረሰብና መንግስት ባደረጉት ከፍተኛ ርብርብ እሳቱ መጥፋቱን ይናገራሉ።
ገበያው መቃጠሉን ወደ 420 ያህል ሱቆች በትናንትናው ለሊት መቃጠላቸው ያው ይታወቃል። የክልል አመራርም ንብረታቸው የተቃጠለባቸውና የወደመባቸውን ወገኖች እያወያዩ ነው ያሉት። እና ሊቋቋሙና ሊደገፉ በሚችሉበት ጉዳይ ላይ ውይይት እየተደረገ ነው። ከዛ ውጪ እስካሁን ባለው ጊዜ ምክንያቱና በቃጠሎ የደረሰው ጉዳት በተለይም በሀብትና በንብረት ምን ያህል ይገመታል የሚለው በውል አልተለየም። ነገር ግን ተቃጥሏል፣ ጉዳት ደርሷል።
አደጋው ንብረት ካወደመባቸው ሰዎች ውስጥ የአሜሪካ ድምጽ ያነጋገራቸው አደጋው በምን እንደደረሰ ባይታወቅ እንኳን በበቂ ሁኔታ መከላከል አልተደረገም፣ ህብረተሰቡም እንዳያጠፋ ተደርጓል ያሉትን ጠቅሼ አቶ ንጉሱን ጠይቄያቸው ነበር።
የመከላከል ስራ ተሰርቷል። አካባቢው ያለ የአየር መንገድ የእሳት አደጋ መከላከያ፣ እንደዚሁም የከተማው የእሳት አደጋ መከላከያ መኪኖች እና ህብረተሰቡም በእጁ ያለውን እሳት ሊያጠፋ የሚችል ማንኛውንም ነገር ተጠቅሞ ሙከራ አድርጓል። ነገሩ ግን ከቁጥጥር በላይ ሆኖ እነዚህን ያህል ጉዳት አድርሷል። በዛው ቃጠሎም በቁጥጥር ስር በመዋሉ ጉዳት ያልደረሰባቸው አካባቢዎች አሉ። ህብረተሰቡና መንግስት ባይረባረብ ኖሮ ከዚህ የላቀ ከፍተኛ ጉዳት ያደርስ ነበረ። የመከላከል ስራ ተሰርቷል።
አቶ ንጉሱ ያነጋገርናቸው ሰዎች አልተረባረብንም ነው የሚሉት። የተለያዩ ነጋዴዎች አነጋግሬ ነበር ዛሬ እና አብዛኞቹ የሚሉት ቆመን እያየን እኛ ነው የተቃጠለው። የተወሰነ አንድ መኪና ይመጣል ይሄዳል እንጂ እኛ ርብርብ አላደረግንም። ከዚህ በፊት 3 ጊዜ ተቃጥሎ 2 ብሎክ አጥፍተናል፣ ጠፍቷል እሳት። ይሄኛው ግን እያየነው ንብረታችን ወደመ ነው የሚሉት።
በእኛ በኩል ያለን መረጃ ህብረተሰቡ በእጁ ያለውን ውሃም ይዞ እንደቀረበና ለመከላከል ሙከራ እንዳደረገ ከዛም ባሻገር ደግሞ የከተማ አስተዳደሩ የእሳት አደጋ እና በአካባቢ ያለውን አማራጭ በሙሉ ተጠቅሞ እሳቱን ከዚህ የከፋ ጉዳት ሳያደርስ ቁጥጥር ማድረግ ይቻል ነበር። ይሄን የህዝቡን ሀብትና ንብረት የሚያጠፋ አደጋን መልሶ ራሱ ህዝቡን አስተባብሮ ለማጥፋት ነው እንጂ ጥረት የሚደረገው ከዛ ባሻገር በራሱ ተነሳሽነት አደጋውን ለመከላከል የተነሳን ህዝብ የሚመለስበት ምክንያት የለም። ነገር ግን አሁን ይሄንን ቅሬታ ያቀረቡት ወገኖች ይሄንን ቅሬታ በምን መነሻ አቀረቡ የሚለውና የመሳሰለውን ወደፊት በደንብ የምናጣራው ነው የሚሆነው። አጠቃላይ ጉዳቱ የጉዳቱ መጠን እና መንስኤውንም ጭምር በዚህ ሂደት ያሉ ቅሬታዎችም ካሉ በዚህ መልክ ቅሬታዎች ያሉ መሆኑን እስካሁን መረጃ አልደረሰንም። ነገር ግን አሁን ርብርብ እየተደረገ የነበረው አደጋውን ለመቀነስና ለመቆጣጠር ነው።
ሌላ የጎንደር ከተማ ነዋሪና በዚህ ስፍራ በንግድ ስራ እንደሚተዳደር የገለጸው ስሙን እንዳልገልጽ የጠየቀኝ በዚህ ገበያ ቦታ የደረሰው ቃጠሎ በአደጋ የመጣ አይደለም፣ እንዳናጠፋም ሆን ተብሎ ተከልክለናል ብሎ ያመነበትን ምክንያት ጠይቄው ነበር።
ሁሉም ነገር ሽብር አይደል ያለ ጎንደር ላይ ምን ሰላም አለ? ወጣቱ በሰላም በነጻነት መኖር አይችልም፣ ገብቶ መውጣት አይችልም፣ በዓል አለ ብሎ መደሰት አይችልም። ሁሉም ነገር እኮ ወታደራዊ አገዛዝ ውስጥ ያለ ሀገር አይደል ያለ። ስለዚህ አንድ ባለሱቅ የሆነ ሰው ቁልፍ ይዤ እኔ ንብረቴን ለማውጣት ሲሄጄ እንኳን የተወሰነ ማዳን እየቻልኩኝ፣ ግን በጥይት እያባረሩን ነበር እየነደደ ማለት ነው። እና ህብረተሰቡ ራሱ እንዳይጠጋ ማድረጋቸው እነሱ ሴራ ባይሆን ኑሮ ህብረተሰቡ የተቻለውን አቅም ፈጥሮ እንዲያድን ውሃ ይዞ አፈር ይዞ እንዲያጠፋ ማድረግ ይቻል ነበር። ስለዚህ የእሱ እጅ መሆኑ የምናውቀው በዚህ ነው። ኖርማሊ ሌላም ቤት ሲቃጠል እኮ ከእሳት አደጋ ከምን ውጭ የወጣት ርብርብ ነው የሚያድነው። ንብረትን የሚያተርፍ የሰው ልጅን ማዳን የሚችለው ወጣቱ ነው። ስለዚህ ወጣቱ እንዳይቀርብ በጥይት ከተባረረ ደግሞ መንግስት ራሱ ነው ያቃጠለው ማለት ነው። በአሁኑ ሰዓት ያለውም ትንሹም ትልቁም ካድሬ የራሱን ወጣት አሳልፎ እየሰጠና እያስገደለ እያሳሰረ ባለበት ዘመን ላይ ለአማራ ማን ይቆረቆራል? ለአማራ ማን ያስባል? እዛ ውስጥ ደግሞ ያለው ብዙ ስራ ፈጣሪ፣ ብዙ ቤተሰብ አስተዳዳሪ አለ። ተበድሮም ከተለያየ ነገር ቦታውንም ሽጦ ወደዛ ስራ ውስጥ የሚገባለ ሰው ያነ ሰው እንዲወድም ይፈለጋል።
ለክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ያነጋገርናቸውን ነጋዴዎች አስተያየት አሰባስቤ ህብረተሰቡ ለማንኛውም አደጋ ተጠያቂ መንግስትን የሚያደርግ ከሆነ በህዝቡና በመንግስት መካከል አለመተማመን አለ ማለት ነው ብያቸው ነበር።
በህዝብና በመንግስት መካከል በመጀመሪያ ደረጃ አለመተማመን የለም። ህብረተሰቡ እኮ እየተንቀሳቀሰ ያለው መንግስትን አምኖ ነው። መንግስት እንደዚህ አይነት አደጋዎችን ብቻ ሳይሆን በአጠቃላይ በጎንደር ከተማ ለምሳሌ የሚከሰቱ ችግሮችን መንግስት እንዲከላከል እገዛ እንዲያደርግ እናም የከተማውን ሰላም እንዲመልስ ህብረተሰቡ በሰፊው ውይይት ያደርግ ነበር። ከተለያዩ የክልሉ አመራሮች በፌደራል ደረጃ ያሉ አመራሮች ጋር ግለሰቦች ግን የተለያየ ሐሳብ አይሰጡም ማለት አይቻልም። ከዚህ አስተሳሰብ ተነስቶ ከዚህ አስተያየት ተነስቶ ህዝብና መንግስት አይተማመንም፣ መላው የጎንደር ህዝብና የአካባቢው መንግስት፣ የክልሉ መንግስት ወይም የሀገር መንግስት አይተማመንም ብሎ ማደማደም በጣም ትልቅ ስህተት ነው። ምክንያቱም ህዝብ በአጠቃላይ እንደ ህዝብ መንግስት ለህዝቡ እየሰራ ያለውን እየለፋ ያለውን እያቀረ ያለውን እየፈጸመ ያለውን ስራ በውል ስለሚያቀርና ስለሚገመግም የተሳሳተ ድምዳሜ ነው ይሄ።
አቶ ንጉሱ ጥላሁን አክለው የአደጋው መንስኤ ተጣርቶ የጉዳቱ መጠን ተገምቶ ንብረት የወደመባቸው ሰዎች ሊቋቋሙና ሊደገፉ የሚችሉባቸው መንገድ ይመቻቻል ብለዋል። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ ዋሽንግተን ዲሲ።
ወደ ሁለተኛው መጽሔት ርዕስ እንሻገራለን። ወደ ኮንሶ ይወስደናል። በደቡብ ኢትዮጵያ በኮንሶ በተቀሰቀሰው ግጭት ወይም ከዚህ ግጭት ጋር በተያያዘ ዛሬ በርካታ ሰዎች በጸጥታ ኃይሎች በቁጥጥር ስር እየዋሉና ቤቶችም እየተፈተሹ ነው ይላል። ግጭቱ ከተቀሰቀሰ ከአስር ቀናት በላይ ቢያልፈውም በሕይወት በአካልና በንብረት ላይ የደረሰ ጉዳት ግን እስካሁን በውል ያለመታወቁን ይዘግባል። ይሁንና የ16 ሰዎች ሕይወት ማለፉን የኮንሶ ሕዝብ ተወካዮች ነን ያሉ የኮሚቴ አባላት ይናገራሉ። የደቡብ ክልል መንግስት ቃል አቀባይ በበኩላቸው ዛሬ አንድም የእስር እርምጃ እንዳልተወሰደ ነው የሚናገሩት። በሺዎች የሚቆጠሩ ቤቶች መቃጠላቸውንና ሌሎች በሺዎች የሚቆጠሩ ተፈናቃዮች እንክብካቤ እየተደረገላቸው መሆኑንም ያስረዳሉ። መለስካቸው አምሃ ዝርዝሩን ይዟል።
በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በኮንሶ ግጭት ከተቀሰቀሰ ከአስር ቀናት በላይ ሆኗል። ግጭት መቀስቀሱና ህይወት ማለፉ ንብረት መውደሙ በክልሉ መንግስትም ሆነ የኮንሶን ህዝብ ወክለናል በሚሉ ወገኖች አላከራከረም። የኮንሶ ህዝብ ወኪልን ከሚሉ የኮሚቴ አባላት ሁለቱ ዛሬም ግጭቱ እንዳለ ይናገራሉ። በተለይ አቶ ገመቹ ገንሴ ዛሬ ለቪኦኤ በስልክ እንደገለጹት በኮንሶ ሰዎች በጸጥታ ኃይሎች እየተያዙ በመታሰር ላይ ናቸው። እስሩ የተጀመረው ሌሊት ከስምንት ሰዓት አንስቶ ሲሆን በኃይል የውጭ በር እየተሰበረ ቤት እየተበረበረ እንደሆነም ያብራራሉ። እነዚህ ብርበራውንና እስሩን የሚያካሄዱ የጸጥታ ኃይል አባላት የፍርድ ቤት ትዕዛዝ ስለመያዛቸው ወይንም ስላለመያዛቸው መረጃ የለንም ይላሉ አቶ ገመቹ ገንሴ።
ሰዎችን ማሰር አለ። በጣም በርከት ያሉ ሰዎች ናቸው ዛሬ እስር ቤት የገቡት። መንገድ ላይ የሚሄዱትን አካባቢውን ደግሞ በመክበብ በመያዝ ከማለዳ ስምንት ሰዓት ጀምሮ ሰዎችን እያሰሩ እያስገቡ ናሉ። አሁን ከታሰሩ ሰዎች መካከል አንድ የአርባ ምንጭ ዩኒቨርሲቲ መምህር አቶ ሳሙኤል በርሻ የሚባል አለ። እሱ አሁን ቤተሰብ ለመጠየቅ መጥቶ እዛው ሰፈሩት ነበር እና ሰዎች በቋንቋ አንዱን ሲያጣጥፉት ሰውዬ ደግሞ አማርኛ አችልም ብሎ እየተናገረ ያለ እስቲ ምንድን ነው ችግሩ እጀ ድርጋ ብሎ በወጣበት ሰዓት ላይ ነው ይዞ ራቁትን የሌሊት ልብስ እንደለበሰ እስር ቤት አስገቡት። ብዙ ሰዎች ናቸው ዛሬ የታሰሩት። ከአምስት ልብስ ሰዎች ዛሬ ታስሮ ነው እስር ቤት ያሰሩት።
አቶ ገመቹ አክለው እንዳወሱት በተደረገው የቤት ለቤት ብርበራ ብዙ ሰነዶች እንደተወሰዱ፣ ከ23ቱ የኮንሶ ሕዝብ ወኪሎች የአምስቱ ቤቶች እንደተበረበሩ፣ የእሳቸውን ጨምሮ የአንድ የኮሚቴ አባል ባለቤቶች ለአጭር ሰዓት በጸጥታ ኃይሎች ቁጥጥር ስር ውለው እንደተለቀቁ ያስረዳሉ። የደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማን ሃይረዲን ግን ይህንን ያስተባብላሉ።
የታሰረ አካል የለም። ነገር ግን ህብረተሰቡ መንግስት ካሁን በኋላ እስካሁን የለም፣ ተገለናል፣ ተጨቁነናል፣ ተበድለናል፣ አመቱን ሙሉ ዘግናኝ የሆነ በደል ተፈጽሞብናል፣ ስለዚህ መንግስት እርምጃ ሊወስድባቸው ይገባል፣ እነዚህን አካላት ወደ ህግ ማቅረብ አለበት የሚሉ የህብረተሰብ ክፍሎች ባንዲራ ይዘው ጭምር ወደ ዋናው ዞን ማዕከል ድረስ ተቋም አመራሮች ጋር ጭምር እየመጡ ያለበት ሂደት አለ እና በዚህ ደረጃ ነው እንጂ ምንም አይነት ህብረተሰቡን ለማሰር ተካሄደ ርቀት በጸጥታ ኃይሉ ምንም ነገር የለም።
ሌላው የኮንሶ ህዝብ ወክሏቸዋል ከሚባሉት 23 ሰዎች አንዱ እንደሆኑ የገለጹልኝ አቶ ኦርኪሳ ኦራኖ ግጭቱ ከተቀሰቀሰ ወዲህ እስከ ዛሬ በሰው ህይወትና አካል እንዲሁም በንብረት ላይ ስለደረሰው ጉዳት ጠይቄያቸው ነበረ። የመረጃቸውን ጥራት ቢጠራጠሩም ህይወታቸው ያለፉ ሰዎችን ብዛት ጠቁመዋል።
ያው እንግዲህ ግጭቱ ከተነሳ ጊዜ ጀምሮ በደንብ የተጣራ ባይሆንም ከደረሰን መረጃ ወደ 16 ሰው ህይወቱ እንዳለፈ ከ16ቱ የሁለቱ ሰው አስከሬን እንደተገኘና 14ቱ መንግስት አካላት ማለት ከትላንትና ከትላንት ወዲያ በመከላከያ ሰራዊት አስከረሙ እንዳልነበርና በዛ ላይ ወጥቶ ተጠምዶ ወደ ዘፈው ሲሄድ ለመቅደልና ማሰር እንደተዘጋጀና እስካሁን ድረስ እነኛ ለከረዶች እንዳልወሰን ነው እና እስካሁን ድረስ ያለውን መረጃ 16 ሰው እንደጠፋ ነው።
ወይዘሮ ህክማ ሀይረዲንን በህይወት በኩል ስለደረሰው ጉዳት ጠይቂያቸው ዛሬም ያላቸው መረጃ የስድስት ሰዎች ህይወት ማለፉን ብቻ እንደሚያውቁ ነግረውኛል። አቶ ኦርኪሳ ኦራኑ በንብረት ላይ ስለደረሰው ጉዳትም በተጣራና በተረጋገጠ ሁኔታ ማስረጃ ማሰባሰብ እንደሚያስፈልግ አስገንዝበው አሁን ያለው ሁኔታ የጦርነት ሁኔታ ነው በማለት ይህንን በሚገባ ማጣራት እንደማይቻል ያስገነዝባሉ። የማይተረተረው ጉዳይ ግን ይላሉ አቶ ኦርኪሳ፣
የቱስ ያላቸው ይህን ተቃጥሏል፣ ገንዘብ ተቃጥሏል፣ ከብት ተቃጥሏል፣ እርሻቸው ላይ ያለ እህል ተቃጥሏል፣ ብዙ ነገር ተቃጥሏል። ይህንን መረጃ ደግሞ አጠናክሮ ለመሰብሰብ አንደኛ የተሰደዱ ሰዎች ሴፍ የሆነ ቦታ ላይ ሆነው የራሳቸው የሆነው ንብረት ይህን ያህል ከብት፣ ይህን ያህል እህል፣ ይህን ያህል ቀረበር፣ ይህን ያህል እርሻ መሳሪያዎች የሚሉት አስመዝግቦ ከተጠቃለለ በኋላ ነው ለሚዲያ ይህን ያህል ንብረት ወድሟል የሚለው ነገር ለማስተላለፍ የሚቻለው።
ወይዘሮ ሂክማ ሀይረዲን በንብረት ላይ የደረሰውን ጉዳት እንዲህ ዘርዝረውታል።
እስካሁን ያው የተቃጠለው ወደ 1631 ቤቶች ናቸው ተብሎ ይገመታል። የተፈናቀሉ አባወራዎች በአባወራው መጠን ስናየው አንዱ ወደ 1631 ናቸው። በቤተሰብ ደረጃ ስናይ ደግሞ በ12911 ክፍሎች ናቸው ያው አካባቢውን ለቀው ወደ ሌላ አካባቢ ሄደው የነበሩት። እነዚህን የህብረተሰብ ክፍሎች ወደ ቀያቸው ሊመለሱ የሚችሉበት እድል ተፈጥሯል። ሁለተኛ የምግብና የቁሳቁስ አቅርቦት በምግብ ዋስትና ደረጃ በመንግስት በኩል አስፈላጊው ቁሳቁስ እየቀረበ ነው ያለው። ጊዜያዊ ቤት የተቃጠለባቸውን አባወራዎች ጊዜያዊ መጠለያ በሰገን ከተማ ላይ ተዘጋጅቶ በየአካባቢው በተወሰነ ደረጃ ድንኳኖችና እንዲሁም ትምህርት ቤቶች፣ ትምህርት ግቢ ተቋማት ላይ እንዲያርፉ እያደረገ ነው ያለው።
ሁለቱ የኮሚቴ አባላት ለቪኦኤ እንደገለጹት ለሰው ልጅ በሚገባ ክብር አስከሬናቸው የመጨረሻውን እረፍት ያላገኘ የስድስት ሰዎች አስከሬን እስከ ዛሬም አልተቀበረም ሲሉ ተናግረዋል። ሁኔታው አሁንም ለኮንሶ ሕዝብ እጅግ አሳሳቢ እንደሆነም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ መንግስት ዲሞክራሲ ከየትም መጥቶ የሚጫን አይደለም፣ ይህን የምናስከብረውም ለዜጎች ካለን ተቆርቋሪነትና ኃላፊነት ነው ሲል ተናገረ። ለዩናይትድ ስቴትስ ምክር ቤት የቀረበውን የኢትዮጵያ የሰብአዊ መብቶች አያያዝ ረቂቅ ሕግ በተመለከተ ምላሽ የሰጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ በምክር ቤቱ የሚገኙ አንዳንድ ግለሰቦች የተለየ አቋም ሊይዙ ይችላሉ ብለዋል። እስክንድር ፍሬው ዝርዝሩን ይዟል።
በዚህ ሳምንት መጀመሪያ ለዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ቋሚ ኮሚቴ፣ የአፍሪካ ንዑስ ኮሚቴ የቀረበው ረቂቅ ሕግ የኢትዮጵያን ወቅታዊ ሁኔታ መነሻ ያደረገ ነው። የአፍሪካ ጉዳይ ንዑስ ኮሚቴ ሊቀመንበር በሆኑት ኮንግረስማን ክሪስ ስሚት የተጻፈውና ኤችአር 2016 የተባለው ሕግ ያተኮረውም በወቅታዊው የኢትዮጵያ የሰብአዊ መብት አያያዝ ላይ ነው። የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች ያወግዛል። የኢትዮጵያ መንግስት ሁኔታው በገለልተኛ አጣሪ ቡድን እንዲጣራ እንዲያደርግም ይጠይቃል። ኃይል ያላግባብ የተጠቀሙ የጸጥታ ኃይሎች ለፍርድ መቅረብም ሌላው በሕጉ የተካተተ ነጥብ ነው። በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎች እንዲፈቱም ይጠይቃል። በማህበረሰብ ተቋማት ላይ የወጡ ሕጎች እንዲሻሻሉም ጥሪ ያቀርባል። በዚህ ጉዳይ ላይ ምላሽ የሰጠው የኢትዮጵያ መንግስት ረቂቅ ሕጉ የአንዳንድ ግለሰቦችን የተለየ አቋም የሚያንጸባርቅ መሆኑን ተናግሯል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሐመድ ሰይድ ዲሞክራሲ ከየትም መጥቶ የሚጫን አይደለም ሲሉ ነው ያብራሩት።
የኢትዮጵያና የአሜሪካ ግንኙነት በዚህ ደረጃ ጠንካራ ሆኖ ሲያበቃ አንዳንድ ግለሰቦች የተለየ አቋም ሊይዙ ይችላሉ። የግለሰቦቹ መብት ነው የሚሆነው። በመሰረቱ ግን የኢትዮጵያ መንግስት የዜጎቹን ሰብአዊና ዲሞክራሲያዊ መብቶችን የሚያከብረው የሚያስከብረው ለዜጎች ካለው ተቆርቋሪነትና ኃላፊነት ነው። ዲሞክራሲንም ስናይ ከየትም መጥቶ የሚጫን ሳይሆን የኢትዮጵያ ህዝብና መንግስት በጋራ ዲሞክራሲ እንደሚያስፈልጋቸው በህገ መንግስቱ የተደነገጉ ድንጋጌዎች ናቸው። ዲሞክራሲያችንም ሀገር በቀል ነው ኦርጋኒክ ዲሞክራሲ እንዲኖረን ነው በስፋት እየተሰራ ያለውና ይሄ ታዳጊ ዲሞክራሲ እንዲያርግ እንዲጎለብት መንግስትም ህዝቡም ጽኑ እምነት አላቸው። በሀገራችን ጋር ከተፈጠረው አሁን ወቅታዊ ሁኔታ ጋር በተገናኘም በገለልተኛ አካል ከኃይል ያለፈ ከመጠን ያለፈ እርምጃ ተወስዷል አልተወሰደም? በህይወት ላይ ደረሰው ጉዳት ምንድነው? በንብረት ላይ ደረሰው ጉዳት ምንድነው? አጠቃላይ ያለውን ነገር በአግባቡ የሚመረበት ሁኔታ ነው የሚኖረው? የሚጣራበት ሁኔታ ነው የሚኖረው የሚል ነው ያለ።
አቶ መመድ ግለሰቦች የራሳቸውን አቋም ማራመድ ይችላሉ ብለዋል። ነገር ግን ይህንን ህግ ያቀረቡት የሪፐብሊካን ፓርቲውንም ሁለቱን ዋና ዋና ፓርቲዎች በዩናይትድ ስቴትስ ውስጥ የሚገኙ ሪፐብሊካኖቹንም ዲሞክራቶች የሚወክሉ ሰዎች ናቸው። በኮንግረሱ በንዑስ ኮሚቴዎች የሚፈልቁ ህጎች ደግሞ በሂደት በዋናው የውጭ ጉዳይ ቋሚ ኮሚቴ የሚታዩበት ሂደት አለ። ከዛ በአጠቃላይም በህግ አውጪው አካል በኮንግረሱ ውሳኔ ተሰጥቶባቸው ከዛ በሴኔቱ አልፈው ነው ህግ የሚሆኑትና የግለሰቦች ነው ብሎ ማሳነስ ይቻላል ወይ? ጥረቱን
ላነሳ የሞከርኩት በተጨባጭ የኢትዮጵያና የአሜሪካ ግንኙነት በማይናወጥ መሰረት ላይ ምን ያህል የቆመ መሆኑን፣ የመንግስት ለመንግስት የህዝብ ለህዝብ ግንኙነቶቻችን ምን ያህል ጠንካራ እንደሆኑ ለማሳየት የሞከርኩበት ሁኔታ ነው ያለው። ጉዳዩ የሚጀምረው ከግለሰቦች ነው። ግለሰቦች ደግሞ የራሳቸው የሆነ የተለያየ አቋም ሊኖራቸው ይችላል። ዋነኛው ጉዳይ የህዝብ ጉዳይ ነው፣ የሀገራችን ጉዳይ ነው፣ የውስጣችን ጉዳይ ነው። ህዝብን ማዕከል ባደረገ መልኩ ነው እና የምንንቀሳቀሰው በዚህ ደረጃ ቢታይ የተሻለ ነው የሚል ስላለኝ ነው።
አቶ መሐመድ፣ እንግዲህ እነዚህ የኮንግረስ አባላት በህግነት እንዲጸድቅ ያቀረቡት ረቂቅ እያቀረበ ያለው ጥሪ ወይም እየጠየቀ ያለው ጥያቄ በተለያዩ አህጉራዊና ዓለም አቀፍ ተቋማት ሲቀርብ የነበረ ነው። በአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን የቀረበ ጥሪ ነው። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የቀረበ ነው። በኢትዮጵያ የፖለቲካ ፓርቲዎች አገር ውስጥ በሚንቀሳቀሱ የፖለቲካ ፓርቲዎች እየቀረበ ነው። በሌሎችም ዓለም አቀፍ ተቋማትና በአጋር መንግስታት ጭምር እየቀረበ ያለ ነው እና የኢትዮጵያ መንግስት በእነኚህ ሁሉ ኃይሎች ተመሳሳይ ጥሪ ሲቀርብ ለምን አይቀበልም የሚሉ ጥያቄዎች ሊነሱ ይችላሉ። እንደዚህ አይነት ጥሪዎችን
ከትክክለኛ መረጃ ባለመነሳት አሁን ቅድም የተቃቀስካቸው ተቋማትና ግለሰቦች የሚያነሷቸው የሚወረውሯቸው አስተያየቶች አሉ፣ አቋሞች አሉ። ጠቃሚ የሚሆኑ እንደ ሀገራችን በግብአትነት ሊያገለግሉን የሚችሉ ሀሳቦች ካሉ ይወሰዳሉ። ከዛ ውጭ ግን ምንም አይነት መተኪያ የሌላቸው የኢትዮጵያ ህዝቦችና መንግስት ናቸው። የኢትዮጵያ ህዝቦችና መንግስት ደግሞ በመሰረቱ ህጉንና ህገ መንግስቱን ማዕከል በማድረግ ችግሮችን ለመፍታት ከፍተኛ ጥረት ያደርጋሉ። በዛ ረገድ ደግሞ መጣራት ያለባቸው ጉዳዮች ደግሞ ካሉ እንደዚሁ በገለልተኛ አካል ተጣርቶ በቀጣይ ትምህርት የሚወሰድበት ነው የሚሆነው።
ጠቃሚ ሀሳብ ካሉ አይቀር ለምሳሌ ካቀረቧቸው ሀሳቦች አንዱ በዓለም አቀፍ ገለልተኛ አካላት ይጣራ። አሁን በኢትዮጵያ ተፈጽመዋል የሚባለው ባለፉት ወራት የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጽመዋል የሚባሉ የሰብአዊ መብት ጥሰቶች ይጣሩ የሚል ነው። አሁን በተደጋጋሚ አሁን በዚህ በኮንግረሱ በቀረበው ረቂቅ ህግ ላይ የተጠቀሰው በተለያዩ ዓለም አቀፍና አህጉራዊ ተቋማትም ጥሪ ሲቀርብበት የነበረው ለምሳሌ ይህንን በጠቃሚነት ይቀበለዋል የኢትዮጵያ መንግስት?
እነዚህን ጉዳዮች ከማጣራት አኳያ በመሰረቱ ስርዓቱ በገለልተኛ ኃይል እነዚህ ነገሮች የሚያጣራው ለህዝብ ካለው መቆርቆርና ውግንና እና የህግ የበላይነት ከማክበር አኳያ በመነሳት ነው። በዚህ ረገድ በሀገራችን የተፈጠረ አቅም አለ፣ ተሞክሮ አለ። በዚህ ረገድ እንደ ሀገር ገለልተኛ የሆነ አካል ያጣራል። መንግስትም በገለልተኛ አካልም ጭምር እንዲጣራ የሚያደርገው ለምንድን ነው? በግፊቶች አይደለም፣ የውጭ ጫና ደርሶበት ለዛ ተንበርክኮም ጭምር ሳይሆን መጣራት አለበት የሚል አቋም ስላለው ነው። ህዝቡን ማዕከል ስለሚያደርግ ነው። ለህዝቡ ኃላፊነት ስለሚሰማው ነው። በህግ የበላይነት ስለሚያምን ጭምር ይህንን ለራሱ ሲል የሚያደርገው ነው የሚል ነው ያለ።
የውጭ አጣሪ ቡድን ግን ወደ ሀገር ውስጥ እንዲገባ የኢትዮጵያ መንግስት አይፈቅድም።
በተደጋጋሚ ከዚህ ቀደምም ስንገልጸው እንደነበረው ስርዓቱ ሀገራችን በተግባር የተፈተሸ ታች ወርዶ ግራስ ሩት ላይ ከዚህ ቀደም ባደረጋቸው የማጣራት ስራዎች በገለልተኝነቱ ይሄ ወገን ነው ያ ወገን ነው ጭምር ሳይል በተጨባጭ ያሉ ችግሮችን ፈልፍሎ አውጥቶ መጠየቅ ያለበት አካል እንዲጠየቅ ያደረገ የኢትዮጵያ ሰብአዊ መብት ኮሚሽን ከጊዜ ወደ ጊዜም ጭምር አቅሙን እያጎለበተ የመጣበት ሁኔታ ነው ያለው። ስለዚህ በዚህ አካል በህገ መንግስቱ ተቆጥረው የተሰጡት ኃላፊነቶች አሉ። ይህንን ኃላፊነቱን እንዲወጣ የሚደረግበት ሁኔታ ነው ያለው።
ለኮንግረሱ የውጭ ጉዳይ ኮሚቴ የቀረበው ኤችአር 2016 በመቀጠል በዋናው የውጭ ጉዳይ ቋሚ ኮሚቴ ከዚያም በህግ አውጪው አካል በአጠቃላይ ይታያል። ወደ ሴኔቱ ሲሄድም በዚሁ ቅደም ተከተል ከንዑስ ኮሚቴው ጀምሮ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክብራትና ክብራን አድማጮች የምሽቱን ዘገባዎች አጠናቀናል። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፈይሳል ሊሳ የዋሽንግተን ቆይታው ጊዜያዊ እንደሆነ ገለጸ። የአፍሪካ የእርስ በርስ መገማገም መድረክ ከገባበት አጣብቂኝ ለመውጣት የሚያደርገው ጥረት የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ በዘንድሮው ሪዮ ዲ ጄኔሮ በተካሄደው የማራቶን ሩጫ የብር ሜዳሊያ ያገኘው ፈይሳል ሊሳ ዋሽንግተን እንደገባ ሲዘግብ ስለ ቤተሰቦቹ ደህንነት እንደሚያስብ ጠቅሷል። ፈይሳ ከዋሽንግተን ፖስት ጋዜጣ ጋር ባደረገው ቃለ መጠይቅ የተቃውሞ ምልክት ማሳየቱ ተገቢ እንደሆነ ሲገልጽ፣ የኢትዮጵያ መንግስት የሰዎችን ድምፅ በማፈኑ ዓለም በኢትዮጵያ ስለሚካሄደው ነገር እንዲያውቅ አድርጌያለሁ ማለቱን ድረገጹ ጠቅሷል። የኦሊምፒኩን መድረክ ለመጠቀም ሲያስብ የቆየው ለወራት ያህል እንደሆነ የገለጸው ፈይሳ ቤተሰቦችን እዚህ ትቼ እንዲህ አይነቱን እርምጃ በወስድ የእነሱን ጉዳይ ምንድን ነው የማደርገው በማለት ብዙ እንዳወጣና እንዳወረደ፣ በመጨረሻ ግን የኦሎምፒኩን መድረክ ለመጠቀም እንደወሰነ መናገሩን የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። ቤተሰቦቼ ከእኔ ለመለየት ስላልፈልጉ በጣም አዝነዋል። ባለቤቴ እንዴት ሳታማክረን እንደዛ ታደርጋለህ ብላ በጣም አዝናለች። በመጨረሻ ግን በሀገሪቱ ያለውን ችግርና ለምን ይህን እርምጃ እንደወሰድኩ ተረድታለች ማለቱን ድረገጹ ላይ የወጣው ዘገባ ገልጿል። አያይዞም ዘገባው ፈይሳ ከቤተሰቡ ጋር በየጊዜው በስልክ ግንኙነት እንዳለውና ምንም አይነት ዛቻም ሆነ ማስፈራራት እንዳልደረሰባቸው፣ ሆኖም የሚናገሩትን ሁሉ ተጠንቅቀው እንደሚናገሩ መግለጹን አውስቷል። ፈይሳ ሌሊሳ ወደ ኢትዮጵያ ብመለስ እገደላለሁ ወይም እታሰራለሁ ማለቱ ይታወሳል። የኢትዮጵያ መንግስት ቃል አቀባይ ግን ወደ ሀገሪቱ ቢመለስ የኦሊምፒክ ጀግና አቀባበል ይደረግለታል እንጂ የሚገጥመው ችግር አይኖርም ብለዋል። ፈይሳ ግን ይህን አላምንም ማለቱን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኦል አፍሪካ ዳትካም ላይ የወጣው የደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ጽሑፍ የአፍሪካ የእርስ በርስ መገማገም መድረክ ከገባበት አጣብቅኝ ወጥቶ ነፍስ ሊዘራ የሚችልበት ሁኔታ እንደተፈጠረ ያወሳል። አህጉር በቀል የሆነው በአስተዳደር ረገድ እርስ በርስ ለመገማገም የተመሰረተው መድረክ በገንዘብ መዋጮ እየጠፋ መሄድና ራዕይ ያላቸው መሪዎች አለመኖር ምክንያት ሲሆን፣ በያዝነው ዓመት ባለፈው ነሐሴ ወር ናይሮቢ ላይ የተካሄደው ጉባኤ አዲስ ኃይል የዘራበት እንደሚመስል ጽሑፉ ጠቅሷል። የደቡብ አፍሪካ ፕሮፌሰር ኤዲ ማሎካ ከሰባት ዓመታት በላይ ለመጀመሪያ ጊዜ ባለፈው ጥር ወር የመጀመሪያው ቋሚ ጉዳይ አስፈጻሚ እንዲሆኑ ተመርጠዋል። ፕሮፌሰሩ ታዲያ ብዙም ሳይቆዩ የእርስ በርስ መገማገሙን ዘዴ እንደገና ለማንሳት የሚያስችል እቅድ አወጡ። እቅዱ አባል አገሮች መድረኩን ለማንቀሳቀስ የሚያስችል በቂ ገንዘብ እንዲከፍሉ ጥሪ ያደርጋል። የአፍሪካ ሕዝባዊ ማኅበራት ስጋታቸውን ለማሰማት የሚችሉበት እድል እንዲፈጠርም ያደርጋል። ናይሮቢ የተካሄደው ጉባኤ ታዲያ ስትራቴጂያዊውን እቅድ ተቀብሎ አጽድቆታል ይላል ጽሑፉ። ጽሑፉ አያይዞም የመገማገሙ ሥራ በሚፈለገው መንገድ እንዲራመድ መደረግ ያለባቸውን ነጥቦች ይዘረዝራል። አንደኛው በመገማገሙ መድረክ የሚሳተፉት ሀገሮች በስብሰባዎቹ መገኘት እንዳለባቸው ይገልጻል። ባለፈው ነሐሴ ወር ላይ ናይሮቢ በተካሄደው የመድረኩ ጉባኤ የተገኙት የተሳታፊ ሀገሮች መሪዎች ጥቂቶች ነበሩ። መሳተፍ ከነበረባቸው 35 መሪዎች 6 ብቻ ነበሩ የተገኙት። ኬንያ በሰብሳቢነት፣ ሌሎቹ ደግሞ ላይቤሪያ፣ ሞዛምቢክ፣ ሴኔጋል፣ ደቡብ አፍሪቃና ኡጋንዳ ብቻ ናቸው የተገኙት። የቻድና የጅቡቲ ፕሬዝዳንቶች እረፍት ላይ እንደሆኑ ተገለጸ። ሴኔጋል ለመገምገም ዝግጁ እንዳልሆነች አመለከተች። ይህ ሁሉ እርስ በርስ ለመገማገሙ መድረክ ባለው ቁርጠኛነት ላይ የጥያቄ ምልክት እንዲቀመጥ ያደርጋል ሲል የደቡብ አፍሪቃ ዓለም አቀፍ ጉዳዮች ተቋም ኦል አፍሪካ ድረገጽ ላይ ያወጣው ጽሑፍ ያወሳል። ሌላው ችግር ደግሞ የመዋጮ ክፍያ ጉዳይ እንደሆነ ጽሑፉ ጠቁሟል። በርካታ የመገማገሙ መድረክ አባል ሀገሮች የአባልነት ክፍያውን ከፍለው እንደማያውቁ፣ ሌሎች ደግሞ የብዙ ዓመታት ዕዳቸውን እንዳልከፈሉ ጽሑፉ ገልጿል።
አሁን ታዲያ የመድረኩ አባል አገሮች የአባልነት ዕዳቸውን በሶስት ዓመታት ውስጥ ከፍለው ለማጠናቀቅ ተስማምተዋል። ከመጪው ዓመት አንስቶም የአባል አገሮች ዓመታዊ መዋጮ አሁን ካለው 100 ሺህ ዶላር ወደ 200 ሺህ ከፍ እንዲል ተስማምተዋል ይላል ጽሑፉ። ሀገሮች በመድረኩ ለመገማገም ከመቅረባቸው በፊት በሀገራቸው ውስጥ ሰፋ ያለ የሕዝብ ተሳትፎ ያለበት ግምገማ የማካሄዱ ጉዳይ ወሳኝ እንደሆነም መድረኩን ለማጠናከር ያስፈልጋሉ ከተባሉት ነጥቦች አንዱ ሆኖ ቀርቧል። ኬንያ በመድረኩ ለሁለተኛ ጊዜ ለመገምገም የመጀመሪያው ሀገር ልትሆን ነው። በመጪው ጥር ወር በሚካሄደው የመገማገም መድረክ ጉባኤ ላይ ትገመገማለች ተብሎ ይጠበቃል። ከዚያ በፊት ግን በመጪው ጥቅምት ወር ላይ በሀገር ውስጥ የራስዋን ግምገማ ታካሄዳለች ተብሎ እንደሚጠበቅ ኦል አፍሪካ ድረገጽ ላይ የወጣው ጽሑፍ አውስቷል። የእርስ በርስ መገማገሙ መድረክ የኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ባቀረቡት የጥናት ጽሑፍ ላይም ተወያይቷል። ፕሬዚደንት ሙሴቬኒ ለአፍሪካ እድገት እንቅፋት የሆኑ ማነቆዎች ያሏቸውን ነጥቦች አቅርበዋል። ከጠቀሷቸው ምክንያቶች መካከል የመሠረተ ልማት ዝርጋታ ኋላ ቀርነት፣ በተለይም የወታደራዊ ኃይልና የፖሊሲ ይዞታ ደካማ መሆን፣ የገበያዎች መከፋፈል፣ በግል ዘርፍ ላይ የሚደረገው ጣልቃ ገብነት፣ የሰው ኃይልና የእርሻ ዘርፍ አለመዳበር፣ በዲሞክራሲና በአስተዳደር ላይ የሚከፈት ጥቃት የሚሉት እንደሚገኙባቸው ጽሑፉ ጠቅሷል። በመጨረሻም የእርስ በርስ የመገማገሙ መድረክ ያወጣው የአምስት ዓመታት ስትራቴጂ መላ አፍሪካ ዜጎች ተረድተውት ሐሳብ እንዲሰጡበትና የመድረኩን እንደገና መነሳት አካል እንዲሆኑ ሲባል ይፋ መደረግ እንዳለበት ኦል አፍሪካ ድረገጽ ላይ የወጣው የደቡብ አፍሪካ ዓለም አቀፍ ጉዳዮች ተቋም ጽሑፍ ያስገነዝባል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ መጨረሻው ቅንብር ነው የምናልፈው። በአገሪቱ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመፅ ምንነት፣ አቅጣጫና ሁነኛ የመፍትሄ አማራጮች የሚመለከት ወይም በዚህ ርዕስ ላይ የታለመ ተከታታይ ውይይት አካል ነው።
ኢትዮጵያዊነት ይሰኛል። በአራት የሲቪክ ቡድኖችና ማህበሮች የመሰረቱት ድርጅት ነው። ማህበሩ በቅርቡ ለዓለም አቀፉ ማህበረሰብ፣ ለመንግስታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከመስራች አባላቱ ሁለቱን አሉላ ከበደ ጋብዞ ያወያያል። እንግዶቹ ራሳቸውን በሚያስተዋውቁበት ነው የሚጀምረው።
እኔ በትሩ ገብረ እግዚአብሔር እባላለሁ። የምኖረው ዳላስ ቴክሳስ ነው። የምሰራው ሞርጌጅ ባንከር ነው የሚሉት እዚህ ሀገር እና በጥቅሉ ቤት መግዛት ለሚፈልጉ ሰዎች ብድር የሚያገኙበትን ሁኔታ የማመቻቸት ስራ ነው።
ስሜ ብርሃኑ አወጋዝ ይባላል። በቨርጂኒያ ጠቅላይ ግዛት በዊሊያም ሜሪ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር እና የዲፓርትመንቱ ሊቀመንበር ነኝ።
አመሰግናለሁ። በየሙያችሁ ከምታገለግሉባቸው ስራዎች ባሻገር በኢትዮጵያ ጉዳይ ይሁነኝ ብላችሁ የምትሳተፉ ናችሁ። ከዚህ ቀደምም በተለያዩ ጉዳዮች በፕሮግራሞቻችን ላይ ቀርባችሁ ታውቃላችሁ። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የሚል ለመብቶች የቆመ የሲቪክ ማህበር ዋናዎቹ መስራቾች ውስጥ ናችሁ። እስኪ በቅድሚያ በኢትዮጵያ ወቅታዊ ጉዳዮች ላይ ወደሚያተኩረው ውይይታችን ከማምራቴ በፊት ባጭሩ ስለ ማህበራችሁ አስተዋውቁን። አንዳችሁ ልትጀምሩልን ትችላላችሁ?
መልካም፣ እኔ ልጀምር።
እሺ፣ አቶ በትሩ።
ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ሁለት አላማዎችን ይዞ የሚንቀሳቀስ ወገኝተኛ ያልሆነ ከማንም ድርጅት ጋር ያልተያያዘ የሲቪክ ስብስብ ነው። አመሰራረቱም እስከ ዛሬ ድረስ በእኛ ማህበረሰብ ውስጥ ከተቋቋሙት የሲቪክ ማህበራት ትንሽ ለየት ይላል። ይኸውም ቀደም ብለው ለረጅም ጊዜ በኢትዮጵያ ጉዳይ ላይ የሚንቀሳቀሱና በተለይ በሰብአዊ መብት ጉዳይ ላይ የሚሟገቱ ስብስቦች የፈጠሩት ውህደት ነው። ኢትዮጵያዊነትን የፈጠረው እንደሚታወቀው የኢትዮጵያ ብሔራዊ ኮንግሬስ የሚባለው ለብዙ ዓመታት በኢትዮጵያ ጉዳይ ላይ ሲንቀሳቀስ የነበረ በዶክተር እርቁ ይመር ይመራ ድርጅት አንዱ ነው። ሌላው ደግሞ ቅርብ ጊዜ ተቋቁሞ የነበረ በፕሮፌሰር ጌታቸው ኃይሌ መራ የነበረ ክተት ለኢትዮጵያ የሚባል ድርጅት ነበረ። ሶስተኛው ደግሞ ዋሽንግተን ዲሲ አካባቢ በአምባሳደር ምሩ ዘለቀ መራ የነበረ የሰላም የልማትና እድገት መድረክ የሚባል ፎረም ፎር ፒስ ኤንድ ዲቨሎፕመንት የሚባል ነበረ። አራተኛው ደግሞ እኔ መራው የነበረው ለጀለ ዲሞክራሲ የተባለው በዚህ በቴክሳስ አካባቢ ተቋቋመ ድርጅት ነበር። እነኝ እንግዲህ አላማ አንድነት መስርተው ተመሳሳይ ነገሮች ላይ የሚያተኩሩ በመሆናቸው ምክንያት ሁለት አላማዎች ላይ ለመስራት ተስማምተው የመሰረቱት ተቋም ነው። እነዚህም አላማዎች አንደኛው በኢትዮጵያ ውስጥ የሰብአዊ መብት መከበር ጉዳይ ከፍተኛ ትኩረት እንዲሰጠውና ሰብአዊ መብትን በመክሰስ፣ በመድፈር፣ በመርገጥ በህዝቡ ላይ የሚደርሱትን ችግሮች ለዓለም ህብረተሰብ በማሳወቅ ሁኔታው ትኩረት እንዲያገኝና መፍትሄ እንዲገኝለት መጎትኮትና ማሳሰብ ሲሆን፣ ሁለተኛው ደግሞ ኢትዮጵያዊነት የሚለው ጽንሰ ሀሳብ ተለያዩ ምክንያቶች በተለይ አሁን ኢትዮጵያን የሚያስተዳድረው ስርዓት ከተመሰረተ ወዲህ ባለፉት 25 ዓመታት በጣም የተቦረቦረና ህዝቡ በቋንቋ በብሔረሰብ በጎሳ ተከፋፍሎ እንዲደራጅ በመደረጉ የፖለቲካ ድርጅቶችም በዚያ መልኩ እንዲደራጁ በህግ በመደንገጉ ይሄ የኢትዮጵያ አንድነትና ሉዓላዊነትን የሚያዳክም ሁኔታ እጅግ አሳሳቢ ሆኖ ስላገኘ ነው። የዛን ጠቃሚነት ለህዝቡም ለማስረዳት ደግሞም ወደዛ መመለስ የሚቻልበትን ሁኔታ ሁሉ ለማበረታታትና ለማመቻቸት ጥረት ለማድረግ ብለን ያቋቋምነው ነው።
መልካም። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ቀደም ሲል ለመሰል አላማ የተቋቋሙ ሌሎች ድርጅቶች የተዋሃዱበትና ሁለት ዋና ዋና አላማዎች ያነገበ ድርጅት መሆኑን ገልጠውልናል። ወገንተኛ ያልሆነ ብለዋል አቶ በትሩ። እስኪ ድርጅታችሁ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ በሚል ባለፈው ነሐሴ 27 በጻፋችሁት ግልጽ ደብዳቤ ይኸው ጉዳይ መነሻ መሆኑን ጠቅሳችኋል። መጠነ ሰፊ የዜጎች የመብት ጥሰት እየተፈጸመ ነው ይላል ደብዳቤያችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ያደረጉትን ንግግርም ዋቢ አድርጋችሁ ተቃዋሚዎችን በማንኛውም መንገድ በኃይል የመጫን እቅድ ጭምር እንዳላቸው ገልጣችኋል። ስጋታችሁም እንደ ሶሪያ፣ እንደ ኢራቅ፣ እንደ ሶማሊያ፣ እንደ የመን የመሰለ የእርስ በርስ ብጥብጥ እንዳይቀሰቀስ መሆኑን ጽሑፋችሁ ይጠቁማል። እስኪ ይሄ ደብዳቤ የተጻፈበትን መሰረት ምንም እንኳን በጥያቄ ውስጥም የተወሰኑትን ነጥቦች ባነሳ ልታስተላልፉ የፈለጋችሁትንና ይሄ የጠቀሳችሁትን ስጋት ጨምራችሁ አብራሩልን። ምንድን ነው እንዲህ ያለ የከበደ አደጋ በዚያች ሀገር ላይ ይመጣል የሚል ስጋት ያሳደረባችሁ? ዶክተር ብርሃኑ።
እሺ፣ በጣም ጥሩ ጥያቄ ነው። አቶ በትሩ እንዳሉት ኢትዮጵያዊነት የዜጎችን ሉዓላዊነት በመንግስታቸው ላይ ዋና አዛዥ መሆናቸውንና ኢትዮጵያን ደግሞ እንደ አንድ ነጻ ሀገር የምትከበርበትን መንገድ መፈለግ እንደ ዋና አላማዎቻችን ይዘናቸዋል። በስራ ግን እነዚህ ሲተረጎሙ እስካሁን እንደው የምንኮራባቸው የሲቪክ ንቅናቄው ከፖለቲካ ንቅናቄው ጋር ነው ሁለት እግር መሄድ አለበት ብለን ስለምናምን፣ አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደርጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ከብዙ ዓመታት በፊት ረጭተናል። ይሄ አንዱ ትልቁ ስራችን ነው ብዬ አምናለሁኝ።
ፕሮግራምም ቀርባችሁ ስለ ኢትዮጵያዊነት የማንነት ሰነድ ወይም የዜግነት ሰነድ አስረድታችኋል አስታውሳለሁ።
ልክ ነው። ከዛ ተነስተን እንደ ትልቅ ተግባር ብለን የያዝነው ኢትዮጵያን የሚወዱ ኃይሎች ተባብረው የብሔራዊ አጀንዳ አማራጭ አጀንዳ ማውጣት አለባቸው የሚል እምነት አለን። ነገር ግን አገር ቤት ያሉት ድርጅቶች እየፈራረሱ እየተጨቆኑ እየታፈኑ ይሄን ለመስራት ስላልቻሉ የሲቪክ ንቅናቄም ብንሆን በጥናት በኩል መርዳት እንችላለን። እዚህ ብዙ የተማረና ብዙ ልምድ ያለው ሰው ስላለ እነዚህን አማራጮች አጥንቶ ለህዝቡ ማዋያ ያቅርብ በሚል የጥናት ጉባኤዎችን ማካሄድ ጀምረናል። ሁለተኛ አመታችን ነው። አሁንም ደግሞ ሶስተኛ የጥናት ጉባኤ ለማካሄድ እየተዘጋጀን ነው። እና እነዚህ ጉባኤዎች ያነሷቸው ጥያቄዎች ልክ አሁን ህዝቡ አማራጩን ምሁሩ የታቀረበ የፖለቲካ መሪዎቻችን እንደምን አማራጩን አላቀረቡን የሚልበትን ተገንዝበ ነው። በትንሹም ቢሆን እየቀረፍ ነው መተናል። በእነዚህ ላይ ጥያቄዎች እንደሚኖር አልጠራጠርም።
ትክክል ይኖረኛል። ዶክተር ብርሃኑ በሂደት ያደረጋችኋቸውንም ሆነ በትልም የያዛችኋቸውን በሁለታችሁም በኩል በዝርዝር የገለጣችኋቸውን ስራዎች ከሰሞንኛው የኢትዮጵያ ጉዳይ ጋር ማጣምራችኋል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ያሰሙት ንግግር ተቃውሞን በኃይል የመጫን አዝማሚያው የቱን ያህል የከፋ መሆኑን ይከተላል ያላችሁትንም የእርስ በርስ ብጥብጥ ስጋት አሳዛኝ የልጆች ጨዋታ ትሉታላችሁ፣ ከዛ እንዳይመሳሰል ያላችሁን ስጋት ገልጣችኋል። ምንድን ነው እንዲህ ሲያሰጋችሁ? ለዓለም አቀፉ ማህበረሰብ ሆነ ለኢትዮጵያ ሕዝብ በሚል በጻፋችሁት ግልጽ ደብዳቤ የገለጣችሁትን እስኪ መሰረት አስጨብጡን። ምን ሊደረግ ይገባል፣ ምን ይቻላል የሚለውን እናስከትላለን በጥያቄዎች። በደብዳቤያችሁ የሰፈረው ባጭሩ ብታስረዱን። ዶክተር ብርሃኑ መልሼ ከርሶ ልጀምርና ወደ አቶ በትሩ እመለሳለሁ።
እሺ። እኛ አሁን ብዙ ያስተነገጠን ሕዝቡ በእንቢተኛነት ተነስቶ ዲሞክራሲያዊ መብታችን ይከበር፣ አንድነታችን ይከበር ብሎ በሰላም ሲጠይቅ መንግስት ግን ከሰብአዊ ወንጀልነት የክራይም አጌንስት ሂውማኒቲ ከሚባለው ህዝብን በማሰር ድምፁን ያሰማን በመግደል ከስራ በማባረር አድሎር እና ሙስናን በማስፋት ከሚያደርጋቸው ስራዎች አልፎ አሁን ግን በለው እኔ ከሞትኩ ሰርዶ አይብቀል የሚል አዋጅ ነው ጠቅላይ ሚኒስትሩ ያወጁት። ህዝቡም ደግሞ አልሞት ባይ ተጋዳይ ስለሆነ 100 ሚሊዮን ህዝብ የሚኖርበት ሀገር በተለይም ደግሞ በጎሳ በሃይማኖት መንግስቱ ራሱ እየቀሰቀሰ ያከፋፈለውን ህዝብ የቂም በቀል ስሜት አይሎ ግድያ እንዳያደርግ በጣም ሰግተን ነው ይሄንን መግለጫ ያወጣ ነው እና በቀጥታ ለኢትዮጵያ ህዝብ ለራሱ ለመንግስቱ ለውጭም መንግስታት በየፈርቹ ማድረግ የሚገባቸውን ጠቁመናል። እርግጥ በእነዚህ ፖለቲካ ጥያቄዎች ላይ እኛ ብዙም መግባት አንፈልግም፣ ግን ተገደን እነዚህን ጥያቄዎች አንስተናል።
መልካም። ወደ አቶ በትሩ ነው የሚሻገረው። አቶ በትሩ አሉ?
አለሁ።
በዋናነት የተነሳችሁበትን መሰረት ጠቅሰው እነኚህ የፖለቲካ ጥያቄዎች መግፋት የምትፈልጓቸው ባይሆኑም ሁኔታዎች አስገዳጅ መሆናቸውን ጠቁመዋል። እርሱም በመግቢያው ወገንተኛ ያልሆነ የሚል መስመር አስቀምጠዋል። ከዜጎች ወገንተኛ መሆን የቡድኖች ፍላጎት እንዳልተንጸባረቀበት ይገባኛል። ወገንተኛ የሚለውም ቃል ሌሎች ወገንተኛ ለመሆን የህዝብ ወገንተኝነት መሆኑም በቀላሉ የምንረዳ ይሆናል። ይህንና የፖለቲካ ጥያቄዎች እዚህ ውስጥ ታቅፈዋልና እስኪ ለህዝብ ከቀረቡት ውስጥ አንድ ሁለቱን ላንሳና ቀደም ብዬ የተንደረደርኩበትን ጥያቄ አክለው ይመልሱልኝ። ይሄ አሁን የሚታየው የህዝብ ጥያቄ መቀጠል እንዳለበት እንደምታከብሩትም ሰላማዊ ትግሉ ተገቢም እንደሆነ አጽንኦት ትሰጣላችሁ። በተለያዩ አካባቢዎች የተነሱትን ተቃውሞዎች ትጠቅሳላችሁ። የሽግግር መንግስት በሚቋቋምበትና ያን ፍጹም አምባገነን ያላችሁበት ያላችሁት ስርዓት ማብቂያው እንዲሆን ወጣቱን የምታበረታቱበት አለ። ይሄ በግልጽ ዶክተር ብርሃኑ እንዳሉት የፖለቲካ አቋምም ጭምር ነውና እሱ እንዴት ትገልጹታላችሁ? ምንስ ነው እንዲመጣ የተበቃችሁት?
እሺ፣ ጥሩ ጥያቄ ነው። እንግዲህ ወገንተኝነት ስንል እኛ አንድ የፖለቲካ ፕሮግራም ወይም አንድ ድርጅት የሚከተለውን መስመር መደገፍ ወይም መቃወም አይገባንም ለማለት ነው። በአጠቃላይ ግን አንዱ ትልቁ ትኩረታችን የሰብአዊ መብት መከበር ስለሆነ አሁን ኢትዮጵያ ውስጥ የተፈጠረው ቀውስ ደግሞ ከሰብአዊ መብት ገፈፋ የመነጨ ነው ብለን ነው የምናየው። ድንገት የፈነዳ ነገር አይደለም። አንዳንድ ሰዎች በአንዳንድ ሌሎች ሀገሮች እንደታየው በድንገት የተቀጣጠለ አብዮት አይነት አድርገው ያዩታል። ነገር ግን የኢትዮጵያን ሁኔታ በጥሞና ብንመለከት ለብዙ ዓመታት በተለያየ ዘርፉ የዜጎች መብት ሲረገጥ ኖሯል። ይህም ራሱ ዛሬ እንተዳደርበታለን በሚሉት ህገ መንግስት እንኳ በግልጽ ሆኖ የተቀመጠውን ዜጎች ለመብቶቻቸው ዘብ የመቆምና ጥያቄዎቻቸውን በሰላማዊ መንገድ የማቅረብ መብታቸውን ራዲዮና በጋዜጣ እንዳያቀርቡ ፕሬሱ በልጓም ተይዟል። ይሄ ሁሉም የሚያውቀው ነገር ነው። በሰላማዊ ሰልፍ እንዳይወጡ ሰላማዊ ሰልፍ አይፈቀድም። ስለዚህ ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እንቢተኝነት ትግሉ ያደገው ራሱ ገዢው መንግስት በፈጠረው የፖለቲካው ምህዳር የማጥበብ አባዜ ነው ብዬ ነው እኔ በበኩሌ የማምነው። እና ይህንን ለመቋቋም የሰብአዊ መብት ጥያቄ ስለሆነ ንጹህ የሆነ የፖለቲካ ጥያቄም አይደለም።
አድማጮች ውይይቱ አልተቋጨም፣ ሰዓታችን ያለቀው። ኢትዮጵያዊነት የተሰኘው የሲቪክ ማህበረሰብ አመራሮች ሁለቱን ነበር ያወያየ ነው። ፕሮፌሰር ብርሃኑ አበጋዝ በእውቁ የዊሊያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉ ሊቀመንበር፣ አቶ በትሩ ገብረ እግዚአብሔር በዳላስ ቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ ናቸው። እንዳልኩት ውይይቱ ይቀጥላል። በሚቀጥለው ሳምንት ሁለተኛውን ይዘን እንቀርባለን። ለአሁኑ ግን
ለዛሬ ያስተናገድናችሁ ቆንጂት ታዬና
አሉላ ከበደ ነን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።